ብቻ በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ።
ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ ጋቢና ቪኦኤ። ዛሬ ቀኑ ሰኞ መስከረም 12 2012 ዓመተ ምህረት ነው። አብራችሁን ካመሻችሁ ከመስማችሁ ጥንቅሮች መካከል
ባህር ዳርን ጨምሮ በበርካታ የአማራ ክልል ከተሞች የሚኖሩ የኦርቶዶክስ ተዋህዶ እምነት ተከታዮች ሰላማዊ ሰልፎችን አድርገዋል።
ለእግዚአብሔርም ጥያቄ ያለን ለዓለም ሰዎችም መልእክታችን ማድረግ ከኛ ጋር እንዲቆሙ መልእክት እያስተላለፍን ያለነው።
በባህር ዳር በነበረው ሰልፍ ላይ ተሳታፊ ከነበሩት መካከል አንዱን ተዋቸው ውብን የሰማነው ዝርዝሩ ቆየት ብሎ ይሰማል።
ቅንጦት ሳይሆን ለኢትዮጵያ ኢኮኖሚ ለኢትዮጵያ እድገት ወሳኝ በመሆኑ ነው። የቅንጦት አይደለም።
የሰማችኋቸው ዶክተር ሰለሞን በላይ ናቸው። ኢትዮጵያ ሳተላይት አመጥቀበታለሁ ያለችውን ጊዜ አዘግይታለች። ከዚህና በተያያዥ ጉዳዮች ላይ ከኛ ጋር ያደረጉት ቆይታ በምሽቱ ይደመጣል።
ኢትዮጵያን ሴት ልጆች ዛሬም ባለ ያለድሜ ጋብቻና ግርዛት እያሰቃያቸው ነው። ይሄ ችግር ቀጥሏል ተብሏል።
ቀበሌ ዛው ጻኗ ዛው እንደሚየው ደፈራት። ከዛ ልጁ ባንድ ጥጃ አንድ ግደር ተሰጥቶ ደፋፍን አስቀመጡ። ልጁ ፊስቱላ ሆናለች። ጸጉሯ ነው ከላው ላይ የወረደው።
እነዚህን ችግሮች በ2025 የአውሮፓውያን ዘመን ለመግታት ስለተነደፈው ፍኖተ ካርታ ለማብራራት ከተጠራ ጉባኤ ላይ የተወሰደ ነው። ዝርዝሩ በምሽቱ ይሰማል። 300,000 የአዲስ አበባ ሕፃናትን ለመመገብ ይፋ ስለተደረገው ውጥንና ሌሎች ጉዳዮችም ትሰማላችሁ። አብረናችሁ የምንቆየው ሀብታሙ ስዩምና
ኤደን ገረመው ነን።
በቅድሚያ አጫጭር የዓለም ዜናዎችን ኤደን ታስደምጣችኋለች።
ከዜናው ጋር ተመልሼ መጥቻለሁ። ከኦሮሞ ብሔረሰብ አስተዳደር ዞን ተነስቶ ወደ አዲስ አበባ ሲሄድ ነበር ከተባለ አንድ የጭነት መኪና ላይ 3,000 የሚደርሱ ስለታማ የጦር መሳሪያዎች ደብረ ብርሃን ከተማ ውስጥ በቁጥጥር ስር መዋሉን የሰሜን ሸዋ ዞን አስተዳደርና ጸጥታ መምሪያ አስታወቀ። ከትላንት በስቲያ በፖሊስ ቁጥጥር ስር ከዋሉት መሳሪያዎች ውስጥ የተለያዩ ቅርጽና መጠን ያላቸው ጩቤና ገጀራ እንደሚገኙባቸው ለአሜሪካ ድምጽ ራዲዮ አስተያየቶቻቸውን የሰጡት የመምሪያው ኃላፊ ናቸው። አድማጮች፣ የዚህን ዜና ሙሉ ዘገባ በምሽቱ በዋና ፕሮግራማችን ላይ ይሄዳል። ዘገባው የመስፍን አራጌ ነው። የአምስት የአውሮፓ ህብረት ሀገሮች የአገር አስተዳደር ሚኒስቴሮች ከሰሜን አፍሪካ ወደ አህጉሪቱ የሚገቡ ጥገኝነት ጠያቂዎችን እንዴት እንደሚከፋፈሉ የሚወስን ስምምነት ላይ ሊነጋገሩ ማልታ ላይ ተሰባስበዋል። ፈረንሳይ፣ ጀርመንና ማልታ በፈቃደኝነት ሸክሙን ለመጋራት ያደረጉት ስምምነት ለሌሎቹም የአውሮፓ መንግስታት ሸክሙን ከጣሊያንና ከግሪክ ላይ ለማንሳት አርአያ ይሆናል ብለው የአህጉሪቱ ባለስልጣናት ተስፋ ያደርጋሉ። የሃንጋሪ ባለስልጣናት ግን አራቱ ሀገሮች ያደረጉት ስምምነት ብራሰልስ የፍልሰት ቀውሱ ተባብሶ በነበረባቸው ዓመታት በህብረቱ አባል አገሮች ላይ ልትጭን የነበረውን አሰራር በተዘዋዋሪ ስራ ላይ ለማዋል የታለመ ነው በማለት አንሳተፍበትም ሲሉ አስጠንቅቀዋል። የዓለም መሪዎች ስለ አየር ንብረት ለውጥ ለመወያየት ዛሬ በኒውዮርክ የተባበሩት መንግስታት ድርጅት ጉባኤ ይዘዋል። ሳይንቲስቶች የአየር ንብረት ለውጥ የሚያስከትለውን መዘዝ ለመቋቋም የሚያስፈልጉትን እርምጃዎች ለማከናወን ጠንከር ብሎ መንቀሳቀስ የግድ መሆኑን ሲያስጠነቅቁ ቆይተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጉባኤ ላይ ከሚሳተፉት መካከል ያልነበሩ ቢሆንም በድንገት ግን ብቅ ብለዋል። ፕሬዚዳንቱ በውህዳን የሃይማኖት ተከታዮች በተለይም በክርስቲያኖች ላይ የሚደርስ ጭቆናን በሚመለከት ስብሰባ ላይ ይካፈላሉ። ከዚያም ከፓኪስታን፣ ከግብጽ፣ ከደቡብ ኮሪያ፣ ከፖላንድ፣ ከኒውዚላንድና ከሲንጋፖር መሪዎች ጋር ለየብቻ ይወያያሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ስለ አየር ንብረት ለውጥ ጉባኤው ትልቅ ቦታ አጉልተው ሲናገሩ ቆይተዋል። ከመሪዎቹ የሚጠበቀው ቆንጆ ንግግር ሳይሆን ተጨባጭ እቅድ ነው ሲሉም አሳስበዋል። የዛሬው ጉባኤ ከመከፈቱ አስቀድሞ የመንግስታቱ ድርጅት የዓለም የሜትሮሎጂ ድርጅት የተጠናቀረ ሪፖርት ይፋ አድርጓል። የአየር የካርቦን ብክለት፣ የባህር ጠለል ከፍታ፣ የዓለም የአየር ሙቀት እየተባባሰ መሆኑንና የበረዶ ንጣፎችም እየሳሱ ስለመሆኑ በሪፖርቶቹ ላይ ተመልክቷል። አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ስለምታመሹ እናመሰግናለን። ሀብታሙ ስዩምና
ኤደን ገረመው አብረናችኋለን።
አሁን ወደሚቀድመው ዘገባ እንሻገራለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምእመናን ላይ እየደረሰ ያለው ጥቃት ይቁም ያሉ ምእመናን ትናንት ወደ ጎዳና ወጥተዋል።
በተለይም በአማራ ክልል በሚገኙ የተለያዩ ከተሞች ምእመናን መንግስት የቤተክርስቲያኗንና የምእመናንን ደህንነት እንዲያስጠብቅ የሚጠይቁ ሰልፈኞች ታይተዋል። በባህር ዳር ከተማ የነበረውን ድባብ አስቴር ምስጋናው እንዴት አስቃኘናለች።
በባህር ዳር ከተማ የታየው ሰልፍ በተለያዩ ከተሞች ባሉ አብያተ ክርስቲያናት ሲካሄድ የቆየው ጸሎተ ምህላ በአደባባይ የተጠናቀቀበት ነው። ቁጥሩ እጅግ ብዙ የሆነው የባህር ዳር ከተማና አካባቢዋ ነዋሪዎች በባንዲራና በተለያዩ ቀለማት በደመቀው ሰልፍ ላይ በቤተ ክርስቲያኗ ላይ እየደረሱ ያሉ ችግሮች በአፋጣኝ እንዲቆሙ ተጠይቋል። በስነ ስርዓቱ ላይ ያነጋገርኩት ተዋቸው ቤ ይህንን ያንጸባርቃል።
እችን ቤተ ክርስቲያን እንዳያጠፋብን ለኢየሱስ ክርስቶስ ምህላ ያቀረብን 7 ቀን ቆይተናል። በ7ኛው ቀንም የምህላው ማጠቃለያ አዝ ላይ ሆኗል። ግን ከዛም በተጨማሪ ሰላማዊ ሰልፍ በዚህ ባለማዊ አታያዩ መንግስትና ሌሎቹ ይሄ ዓለም አረዳድ ያላቸውም እንዲረዱን እንፈልጋለን። ስለዚህ ለእግዚአብሔርም ጥያቄ ያለን ለዓለም ሰዎችም መልእክታችን ማድረግ ከኛ ጋር እንዲቆሙ መልእክት እያስተላለፍን ያለ ነው።
በዚህ ስነ ስርዓት ላይ መልእክት ያስተላለፉት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ከለውጡ በኋላ በጠቅላይ ሚኒስትር አብይ አህመድ አማካኝነት የቤተ ክርስቲያኗን ክብርና አንድነቷን ለመመለስ የተደረገውን ጥረት አድንቀው ይህንን ጉዟቸውን ለማደናቀፍ የሚጥሩ ኃይሎች ካሉ ከጎናቸው እንደሚቆሙ ተናግረዋል።
ይህችን ታላቅ ቤተ ክርስቲያን ስሟን፣ ዝናዋን፣ ሀገራዊነቷን፣ ፍቅሯን፣ ባለውለታነቷን በየትኛውም መድረክ በየትኛውም አጋጣሚ የኢትዮጵያ ቤተ ክርስቲያን ሀገር ናት ሲሉ አንጸባርቀዋል። የተለያየው ሲኖዶስ አንድ እንዲሆን የበኩላቸውን ከፍተኛ አስተዋጽኦ አድርገዋል። በራሳቸውም በግል አየራቸው ከሰሜን አሜሪካ እስከ ኢትዮጵያ ይዘውን መጥተዋል። ያ ተወዳጅነት እስከ መጨረሻው እንዲቀጥል በጀመሩት ጅምር እንዲጓዙ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋል። ይህ መልካም ጉዟቸው አልመቻቸው ብሎ የሚጎራብጧቸው ካሉ እኛም ከጎናቸው ተሰልፈን ጸዋውን አብረን እንጠጣለን።
ከመስቀል አደባባይ ቅዱስ ጊዮርጊስ ቤተ ክርስቲያን እንደገና መስቀል አደባባይ በተካሄደው ሰልፍ ላይ የእስልምና ሃይማኖት ተከታዮች መልእክት በማስተላለፍ አጋርነታቸውን ገልጸዋል። ዛሬ በባህር ዳር ከተማ አደባባይ ላይ የተካሄደው ሰልፍ ያለምንም ጸጥታ ችግር ተጠናቋል። ይህ ሰልፍ በአማራ ክልል በ28 ከተሞች የተካሄደ ሲሆን ባለፈው ሳምንትም በጎንደር፣ ደብረ ታቦርና ወረታ ከተሞች መካሄዱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን።
በመንግስት ትምህርት ቤቶች የዘንድሮ የትምህርት ዘመን ሊጀመር ጥቂት ቀናት ቀርተዋል። ታዲያ በዋዜማው መልካም ነገር ተሰምቷል። የአዲስ አበባ ከተማ አስተዳደር ለ300,000 የመጀመሪያ ደረጃ ተማሪዎች ምግብ ማቅረብ እንደሚጀምር አስታውቋል። ኤደን ገረመው ዝርዝር ጉዳዩን ትነግረናለች።
የተባበሩት መንግስታት ድርጅት በ2030 ካወጣቸው ግቦች አንዱ ዜሮ ሃንገር ወይም ረሃብን ማጥፋት ነው። ይሁንና አፍሪካ በ2030 ይህንን ግብ አትመታም። በተለይም ከሰሃራ በታች የሆኑ አገራት ራሳቸውን ሙሉ ለሙሉ መመገብ አይችሉም። ኢትዮጵያም ከእነዚህ አገራት መካከል ነች። ድርቅ፣ ረሃብና የዋጋ ግሽበትን ተከትሎ በከተማዎች ላይ የሚታየው ድህነት እያየለ ነው። በዚህም የተነሳ ህጻናት በከፍተኛ ረሃብ ውስጥ ሆነው ወደ ትምህርት ቤት ይሄዳሉ። የአዲስ አበባ ከተማ መስተዳደርም በዘንድሮ በ2012 የትምህርት ዓመት በ415 የመንግስት ትምህርት ቤቶች የሚገኙ 300,000 ተማሪዎች የምግብ መመገብ ፕሮግራም በመስከረም ማብቂያና በጥቅምት ወር መጀመሪያ ላይ እንደሚጀምር በቅርቡ አስታውቋል። አቶ ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ ናቸው።
እንግዲህ ክቡር ከንቲባው በበላይ አመራርነት የአዲስ አበባ ከተማ አስተዳደርን ትምህርት ዘርፍ ትራንስፎርም ለማድረግ ከፍተኛ እንቅስቃሴ እያደረግን ቆይተናል። ለ300,000 የሚደርሱ ተማሪዎች በተለይ ከኬጂ እስከ 8ኛ ክፍል ላሉ ተማሪዎች ምግባ የማቅረብ ቃል ተገብቶ እንቅስቃሴዎች ጀምረናል። መጋቢ እናቶችን የማደራጀት ስራ ከሴቶችና ህጻናት ጋር በመሆን የማደራጀት ስልጠና የማስጠት የማንቀሳቀስ ስራዎች ተሰርተዋል። የምገባ ዲዛይን የማሰራት የምገባ አዳራሽ የምግብ ማብሰያ ኪችን ያለበት አጠቃላይ የተሟላ አስተዳደር እንዲኖር እነዚህን ስራዎችን እየሰራን ነው የምንገኘው። በዚህ ሰዓት እንግዲህ ትምህርት ከሚቀጥሉት ሁለት ሳምንት በኋላ ይከፈታል። ስለዚህ ከዛ በኋላ እነዚህ ለ300 ሺህ የሚደርሱ ተማሪዎች የምገባ አገልግሎት መስጠት እንጀምራለን ማለት ነው። ይህም ለሁሉም የመንግስት ትምህርት ቤቶች ነው፣ ሁሉም ክፍለ ከተሞች ላይ ነው ማለት ነው።
በዘንድሮ የትምህርት ዓመት የአዲስ አበባ መስተዳደር ትምህርት ቢሮ ወደ 600 ሺህ የሚጠጉ ተማሪዎች የዩኒፎርምና የትምህርት ቁሳቁስ በነጻ እንደሰጠ የገለጹት አቶ ዘላለም በተጨማሪም በቀን 4,200,000 ብር ሂሳብ ለአንድ ተማሪ 14 ብር ተመድቦ ምግብ የመመገብ እንቅስቃሴ መጀመሩንም አክለውበታል። እንዲሁም በዚህ ፕሮግራም ስር ወደ 10,000 ለሚጠጉ እናቶች የስራ እድል ተፈጥሯል ይላሉ።
አጠቃላይ ያሉን የመንግስት ትምህርት ቤቶች ወደ 488 ትምህርት ቤቶች አሉ፣ የመንግስት ትምህርት ቤት ብቻ ማለት ነው። ስለዚህ ከነዚህ ውስጥ ለ415 ለሚደርሱ ትምህርት ቤቶች ላይ ይሄ ይከፋፈላል ማለት ነው። 373 ሀይ ስኩሎች ስለሆኑ ከ73 ውጪ ባሉ ትምህርት ቤቶች በሙሉ ከዜሮ እስከ 8 ክፍል ላሉት ምገባውን እንጀምራለን ማለት ነው። እንግዲህ በበጀቱ በቀን በተማሪ 14 ብር ሂሳብ ነው የሚታሰበው። ይህን ለ300 ሺህ መምታት ነው። ፕላስ ለእነዚህ ልጆች እንግዲህ አንድ እናት ለ30 ተማሪዎች ሬሾ የሚወጣው ወደዚህ ኦልሞስት 10,000 የሚሆኑ እናቶች ተለይተዋል፣ ስልጠና ወስደዋል። በራሳቸውን ካፓሲቴት እያደረጉ ነው ምገባውን ለማካሄድ። ተቀጣሪ አይደሉም እነሱ፣ ይከፈላቸዋል። በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። ትርፍም ያገኛሉ፣ አትራፊም ይሆናሉ ማለት ነው። ስለዚህ በዚህ መጠን ውስጥ የተማሪዎች ወላጆች ናቸው የሚንቀሳቀሱት። ለእነሱም የስራ እድል ለፈጠረላቸው ማለት ደግሞ ቁርስና ምሳ ትምህርት ቤት ውስጥ የበላ ራቱን ቤት ውስጥ መብላት የሚችል የስራ እድል ይፈጥራል ማለት ነው። ትውልድን ማሻገር የሚችል ስራ ይሰራል ማለት ነው።
እነዚህ የተመደቡ እናቶች በማህበር ተደራጅተው የተሻለና የተመጣጠነ ምግብ እንዲያቀርቡ እየሰራን ነው ያሉት አቶ ዘላለም፣ ይህ በቀን በተማሪ 14 ብር የተተመነ ሂሳብ ከፍ እንዲልም ከገቢዎች ሚኒስቴር ጋር በመነጋገር በምግብ አቅራቢ ማህበራት ስር ለሚገኙ እናቶች ከገቢ ግብር ነጻ እንዲሆኑ እየሰሩ መሆናቸውንም አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ብዙዎቻችንን በትዝታ ወደ ኋላ ከሚመልሱ የሕፃንነት ዘመን ሙዚቃዎች መካከል አንዱ የሆኑ ፀሐይ የደመቀችን የጋበዝናቸው በ ህጻናት አምባ ልጆች ከአመታት በፊት የተቀነቀነ ነው የአዲሱ ትምህርት ዘመን መጀመርን ምክንያት በማድረግ ነው ጋብዝናችሁ። ለምትማሩ እንግዲህ ወደ ትምህርቱም ለምትመለሱ ሁሉ መልካም የትምህርት ዘመን እንዲሆንላችሁ እንመኛለን። ኤደን፣ ቀጣዩ ፕሮግራማችን ምንድን ነው?
እንግዲህ ቀጣዩ ኢትዮጵያ ወደ ጠፈር ሳተላይቶቻቸውን ከላኩ ጥቂት የአፍሪካ ሀገራት ለመመደብ የምታደርገውን ጥረት የያዘ ነው። ይሁንና በዚህ ሳምንት ሊደረግ እቅድ ተይዞለት የነበረው የሳተላይት የማምጠቅ እቅዷ ለሌላ ጊዜ ማስተላለፏ ተሰምቷል። ሀብታሙ ስዩም በዚህና በተያያዥ ጉዳዮች ላይ ከኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ ጋር ተከታዩን ቆይታ አድርጓል።
የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት እንደሚለው ከቻይና ጋር በትብብር የተዘረጋው የኢትዮጵያ ሳተላይት መርሃ ግብር ማጠቃለያ ምዕራፍ ላይ ደርሷል። ቀደም ባለው ዕቅድ መሠረት ቢሆን ኖሮ መስከረም 2012 ላይ ኢትዮጵያ በታሪኳ የመጀመሪያውን ሳተላይት ማምጠቅ ትችል ነበር። ያቀጠሩ አሁን ለተጨማሪ 4 ወራት እንዲዘገይ ተደርጓል።
የዘገየንበት ምክንያትም እንደምታውቁት አዲስ አበባ ላይ በአሁኑ ሰዓት ትልቅ ዝናብ አለ። ስለዚህ ይሄ አዲስ አበባ ውስጥ የገነበነውን ኮንትሮል ወይም ትዕዛዝ መስጫ ሙሉ በሙሉ አጠናቀን ቴስት ማድረግ ወይም ማሞከር ስላለብን፣ ስፔስ ቴክኖሎጂው ደግሞ ሳተላይትን ላውንች ካረክ በኋላ ሰማይ ላይ ወይም ህዋ ላይ ከለቀክ በኋላ ላስተካከል የሚባል ነገር ስለሌለ ሙሉ በሙሉ ዜሮ ስህተትን ስለሚባል ጥንቃቄ በተሞላ ብናረጋግጥ ጥሩ ነው በሚል ወደ ፈረንጆች አቆጣጠር ዲሰምበር 17 ዘጌት እንዲል አድርገናል።
ኢትዮጵያ ሳተላይት ልታመጥቅ ነው የሚለው ዜና ከተሰማባቸው ጥቂት ጊዜያት ወዲህ የመርሃ ግብሩ አስፈላጊነት ብሎም ብዙ የገንዘብ ፈሰስ የሚያስፈልገውን መርሃ ግብር በዚህ ሰዓት መጀመርን ምክንያታዊነት የሚጠይቁ ወገኖች አልጠፉም። ኢትዮጵያ እጅግ አሳሳቢ የመሠረተ ልማት ችግሮቿን ባልፈታችበት ሁኔታ ሳተላይት ለማምጠቅ መሞከሯን ከስህተት የቆጠሩትም አልጠፉም። ኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ኃላፊ ዶክተር ሰለሞን በላይ ግን ማምጠቅ አይደለም ስህተቱ አለማምጠቅ እንጂ ሲሉ ይሟገታሉ።
አለማምጠቅ ነው እንዲያውም ትልቁ ስህተት ነው ብለን የምናምነው። ለምን? በሳተላይት ስፔስ ፕሮግራም የገቡ ሀገሮች እንደምታውቁት መካከለኛ ገቢያቸው የኢኮኖሚያቸው መካከለኛ ደረጃ ላይ ገብተዋል። በርካታ የሀገራቸውን ችግር ፈጥተዋል። ስለዚህ በውጭ ምንዛሬ ሁል ጊዜ የውጭዎችን እጅ እያየን ልኖር አንችልም፣ ከባድም ነው። ቅንጦት ሳይሆን ለኢትዮጵያ ኢኮኖሚ ለኢትዮጵያ እድገት ወሳኝ በመሆኑ ነው። የቅንጦት አይደለም። ቅንጦት ማለት እርሻ ላይ ወይም ግብርና ላይ መሰረት ያደረገውን ኢኮኖሚውን የማይደግፍ፣ ከተማ ልማቱን የማይደግፍ፣ አካባቢ ጥበቃን የማይደግፍ፣ ማይኒንግ ሴክተርን ውሃን ሴክተርን የማይደግፍ ዝም ብሎ ወዲያውኑ ከስር ጀምረን ሳናድግበት ወደ ጨረቃ ወይም ወደ ሌላ ብንሄድ ኖሮ ትንሽ ፈተናችሁ ሌሎ ይባል ነበረ። በርካታ ስራ እድል የሚፈጥር በርካታ ኢትዮጵያን ማሰልጠን የሚያስችል አቅም ያለው እና ትልቅ ኢንዱስትሪ ነው እና የቅንጦት ሳይሆን የእንጀራ የመኖር ነው።
ከ125 በላይ ሰራተኞች ያሉት ኢንስቲትዩቱ ከሳተላይት መርሃ ግብሩ ጎን ለጎን በሌሎች ለሀገር የሚበጁ ስራዎች ውስጥ መሰማራቱን የሚጠቅሱት ኃላፊው ከፍተኛ መነቃቃትን ባሳየባቸው ያለፉት 3 ዓመታት የቴሌስኮፕና ሳተላይት መቀበያ ግንባታዎችና የመረጃ ማሰባሰብ ስራዎችን ሲሰራ እንደሰነበተም ነግረውናል። የመርሃ ግብሩ ግብ የኢትዮጵያን ብልጽግና ማገዝ ነውም ብለዋል።
ኢትዮጵያ ደግሞ የኢትዮጵያ ኢኮኖሚ ደግሞ እንደምታውቁት አብዛኛው እርሻ ላይ መሰረት ያደረገ ነው፣ አግሪካልቸር ላይ፣ ግብርና ላይ እና ያን ደግሞ ግብርናውን፣ ውሃውን፣ አየር ንብረቱን፣ አካባቢውን በሙሉ ጥናት አጥንቶ ሙሉ በሙሉ ወደ ተፈለገው በሳይንቲፊክ በታገዘ መልኩ ማስኬድ ስፔስ ቴክኖሎጂ በጣም አስፈላጊ ስለሆነ ነው ወደ ሳተላይትና ወደ ስፔስ ፕሮግራም የገባችው።
እስከ 2018 የአውሮፓውያን ዘመን ድረስ ሳተላይቶቻቸውን በተሳካ ሁኔታ ወደ ህዋ ማምጠቅ የቻሉ የአፍሪካ ሀገራት 4 ሲሆኑ እነሱም ደቡብ አፍሪካ፣ ጋና፣ አንጎላ እንዲሁም ናይጄሪያ ናቸው። ሳተላይቶቹ ከተሰማሩባቸው ግልጋሎቶች መካከል የቴሌኮሙኒኬሽን ስራን ማቀላጠፍ እንዲሁም የአየር ሁኔታን መከታተል የሚጠቀሱ ናቸው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
ያለ ዕድሜ ጋብቻና የሴት ልጅ ግርዛት ዛሬም ሴት የኢትዮጵያ ህጻናትን ህይወት በእጅጉ እየፈተነ ነው።
ይሄ የማሽር ጠባሳ የሚተው ጎጂ ልማድ እንዲቀር በ2005 የአውሮፓውያን ዓመት ሙሉ በሙሉ እንዲወገድ አዲስ ፍኖተ ካርታ በዓለም አቀፍ ደረጃ ተቀርጿል። መስፍን አራጌ በደሴ ከተማ በፍኖተ ካርታው ዙሪያ ስለተደረገው ውይይት ተከታዩን ልኮልናል።
ኢትዮጵያ ውስጥ ጎጂ ልማዳዊ ድርጊቶች ዛሬም የስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሃን ጤና ይታወካል፣ ማህበራዊ ህይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። ቦርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌዴራሉ ሴቶች ህጻናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይመር፣
ያው የአመለካከት ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደኋላ አላለም። በተለይ በአፋርና በሶማሌ የ2016 ሴሴ ጥናት እንደሚያመለክተው የሴት ልጅ ግርዛት ኦልሞስት ወደ 97-96% አካባቢ ነው። ይሄ አሁንም ቢሆን ፈታኝ እንደሆነ የሚያመለክት
ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት ዓመት ፍኖተ ካርታ አዘጋጅቶ በምስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል።
በአገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው።
እንደ አማካሪው ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመላከተ ነበር። የቤተሰብ ህጉ የጋብቻ ጣሪያ 18 ዓመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 ዓመት ዝቅ ይበል የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው።
አሁን ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ ጣኗ እዛ ወንድምየው ደፈራት። ከዛ ልጁ በአንድ ጥጃ አንድ ግደር ተሰጥቶ ደፋፍ ነው አስቀመጡ። ልጅቱ ፊስቱላ ሆናለች። ጸጉሯ ነው ከላዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። አለ እድሜ ጋብቻ ሲወልዱ ራሱ ምጥ ላይ ቦታ መሰፋት በቃ እንዲሁ በነፃ ውላ ይወልዱ ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 ዓመት ናት የገዛ ዘመዴ ነች። ስትወልድ አይቻት እንዲበዛ በመርፌ ማደንዘጃ ይሁም የለበት እና ይህ ሁሉ ስቃይ መድረስ የሰውነታችን አካል ያለመጥናት ከሁለተኛ ከማህበራዊ ኑሮ መገለል አለ። ያችን ልጅ አሁን ለብቻዋ ቤት ሰርተው ሰገራ ሽንትም አንድ ላይ ነው የሚወጣው። ለብቻውን ያስቀመጧት እህል ብቻ እንዲህ ይሰጣታል። ውሃም በለዋ ላይ አርቀው ነው የሚያፈሱባት።
በሚኒስቴር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዘው ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል።
ሃይማኖታዊ ይዘቶች አላቸው፣ ክርክሮቹ አሉ። አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት የተደረገ ተከታታይ ውይይቶች ይደረጋሉ፣ ክርክሮች አሉበት። ስለዚህ ከሃይማኖት አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር አብሮ ውይይት የሚካሄድበት ነው።
ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው።
መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩቸው ቢረዱ እንደው ታዋቂ ነን የሚሉት ከክርስትና ከሙስሊም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስደው እዛ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን።
ያለ እድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሳም በተለያዩ መገናኛ ብዙሃን በስፋት ቢዘከርም መንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ፣ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው።
በእርግጠኝነት ለመናገር ወደ 2.7 ቢሊየን ብር ነው የሚያስፈልገው ለአምስት ዓመት እንደ ሀገር ማለት ነው። 2.7 ቢሊየንን ለአመታዊ የአገሪቱ በጀት ብታካፍሉ የአመታዊ በጀታችን ወደ 380 ምናምን ቢሊየን ነው። ለአመታዊ እንኳ ብቻ ብታካፍሉት ለዛን 1% ነው። ለአምስት አመቱ ብታካፍሉት ደግሞ 0.000% ነው ወደ ታች የሚመጣው።
ራሱን አርአያ ያላደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስቷል።
አመራሮቻችን ትምህርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾቹ ልጆች ነው የሚያገቡት። እነሱስ ቢታዩ ክልል በለው ዞን በለው ወረዳ በለው እነዚህ ሰዎች ህፃናቶችን የሚያገቡት እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮራ አመራር እነሱ ናቸው
ያሉት ጥምረቶች ይጠናከሩ ፍኖተ ካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሁኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው ተምሳሌት መሆን አለባቸው ለሌላው ማሪያ መሆን ይገባል ይጠይቃል ይሄ እንግዲህ አሁን የኮሚኒቲ አዌርነሱ ያደገ ሲመጣ ነው በተለይ ሚዲያው ደግሞ ትልቅ ሮል ኖሮ ነው
ለችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር አራያነት ያለው እንቅስቃሴ ያደረጉም አልጠፉ በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ጥሩ ማሳያ ነው የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላከ ሰላም ጳውሎስ ደመሴ
ያለድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋራ አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋራ በተቀናጀ ሁኔታ አብረን ነው እየሰራን ያለ ነው በእንደኛ ወረዳ ሆን የሃይማኖት አባቶች ካልፈቀዱ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም
ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ
መስፍን አራጌን ለዘገባው እናመሰግናለን አሁን ለአጠር ወዳለ ዘገባ ወደ መቀሌ እናቀናለን የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ለነበሩት ጀነራል ሰዓረ መኮንን ማስታወሻ ሐውልት በመቀሌ ከተማ ላይ ቆመ የጀነራሉ ግድያ ምርመራ ዘግይቷል ሲሉ ባለቤታቸው ኮሎኔል ጽጌ አለማየሁ ሐውልቱ ትናንት እሁድ ተመርቆ ሲከፈት ወቀሳ አሰምተዋል።
ጀነራሉ የዛሬ 3 ወር የተገደሉት አዲስ አበባ መኖሪያ ቤታቸው ውስጥ ሳሉ በጠባቂያቸው እንደነበር ይታወሳል። በጀነራሎቹ ላይ የተፈጸመው ግድያ ምርመራ ሂደት አስመልክቶ ለቪኦኤ ማብራሪያ የሰጡት የፌደራል ፖሊስ ኮሚሽነር እንዳሻውጣ ሰው ምርመራው እየተካሄደ መሆኑንና እንደተጠናቀቀም ለህዝብ ውጤቱ ይፋ እንደሚደረግ ተናግረዋል።
በጣም አመሰግናለሁ ስለጊዜው ኮሚሽነር እንደሻውጣ ሰው የኢትዮጵያ ፌደራል ፖሊስ ኮሚሽነር ጀነራል በሰኔ 15ቱ ጥቃት የአማራ ክልል ፕሬዝዳንት እንደዚሁም የጦር ኃይሎች ጠቅላይ ኤታማዦር ሹምን ጨምሮ የተለያዩ ከፍተኛ ባለስልጣናት ተገለዋል የምርመራው ሂደት ምን ላይ ይገኛል እንግዲህ ከሰኔ 15 በኋላውን ጥቂት ወራት ተቆጥረዋል ኮሚሽነር
ይሄ ድርጊት ሊፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጥር ያለ ነገር ሰጠናል ምርመራው የባህር ዳሩም የአዲስ አበባውም ማለት ቋረጣ እየተከናወነ ነው ያለው ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል ሁለተኛ የወንጀል አፈጻጸም አጠቃላይ ትርጭቱ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል በተረፈ ምርመራ ዝግቷል የሚባለው ነገር ትክክል አይደለም ፖሊስ በራሱ የሚሰራቸው ነገሮች አሉ በራሱ የሚያጣራቸው ነገሮች አሉ እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ለህዝቡ መግለጫ እየሰጠነ ያለው ተጨማሪ መግለጫዎችም እንዳለቁ ምንጽጥ ይሆናል።
የባህር ዳሩና የአዲስ አበባው ሲሉ ኮሚሽነር በተናጠል ነው የተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው?
አይ አንድ ያው መስያሚያቸው እንደዛ ስለሰየምናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን ነው የተፈጸሙት። እያንዳንዱ ኬዝ የራሳቸው መነሻ የራሳቸው መድረሻ ይኖረው ይችላል። ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል። በዚህ ውስጥ የሚታዩ በርካታ ነገሮች አሉ። ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ዝርዝር መረጃ መስጠት ብዙ አይጠበቅብኝም። ዋናው ግን ምርመራው እየተከናወነ መሆኑ፣ የዚህ ምርመራ ደግሞ አጠቃላይ ውጤት ሲታወቅ እሱን መሰረት አድርገን ደግሞ ለሚመለከተው አካልም ለህዝቡም በይፋ እንደሚገለጽ ብቻ ለማስታወቅ ነው ዛሬ የሚችለው።
ቀጣዩ ሂደት ምንድን ነው የሚሆነው ኮሚሽነር? አሁን ምርመራው ተጠናቀቀ እንበል በእናንተ በኩል፣ ከዛ ምንድን ነው ሂደቱ?
ምርመራ ከተጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ። መጀመሪያ በምርመራ ውስጥ የሚታያዙ ተጠርጣሪዎች ሊኖሩ ይችላሉ። ድጋሚ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱን እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሲጀሮች አሉ። ፕሮሲጀሩ በዛ ጊዜ የሚቀጥል ይሆናል።
አድማጮቻችን፣ ይህና ሌሎች ዜናዎች ሌሎች ዘገባዎች ዛሬ ከሶስት ሰዓት ጀምሮ በሚጀምረው መደበኛ ስርጭታችን ላይ ይቀርባሉ። ለዛሬ ግን አብራችሁን ስለነበራችሁ እናመሰግናለን። በጋቢና ላይ አስተያየት ሲኖራችሁ በፌስቡክ እንዲሁም በትዊተር ላይ አስተያየታችሁ መስጠት ትችላላችሁ። አብረናችሁ የቆየነው ሀብታሙ ስዩምና
ኤደን ገረመው ነበርን። እንዲሁም ወክቢል ያቤሮ ዝግጅታችን ሲያቀናብርልን ነበረ። እናመሰግናለን። መልካም ምሽት ይሁንላችሁ።
ኩን ራዲዮ ሰገሌ አሜሪካቲ